ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ለከብቶቻቸው ገበያና ገዢ አጥተው እየተቸገሩ መሆናቸውን የቦረና አርብቶ አደሮች ተናገሩ።
ሎል ላንፊት እንጉርጉረም ነመለኸያ አሱን ሰንት ጀላ የልመለ እንጉርጉረም
ሁለት ከብቶች ነው ያመጣሁት። እስካሁን አልተሸጡም። ምክንያቱም ገበያ የለም፣ ነጋዴም የለም። ያው ቤት ውስጥ ስለተቸገርን እንጂ ከብቶቹንም ለገበያ እናወጣም ነበረ።
አንዱን አርብቶ አደር ነበር የሰማችሁት። በሙሉ ዘገባው በዕለቱ አቢይ ርዕስ ይመለሳሉ።
ሳር የሚባል ነገር የለም። ልጆቻችንን የምናበላው በየእንትኑ በቃ ገበያ ዕለት አንድ ሰው ያለውን በቃ እንዲኒልና 5000 ብር አንድ ጉንዳል 5000 ብር ነው። እሱን አሁን መግዛት አትችልም። ግን አሁን ዝም ብሎ ሰው አሁን ምን ያደርግ።
እኚህኛው ደግሞ የኮንሶ አርብቶ አደር ናቸው። አርሶ አደሮች ለረሃብ አደጋ መጋለጣቸውን ከተናገሩበት የተወሰደ ነው። የዚህም ዘገባ ደርሶናል፣ በመጽሔት ክፍለ ጊዜ ይቀርባል። ሐሙስ የካቲት 30 2015 ዓ ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ፓትሪክ ዲያ፣ የዕለቱ ዜና አቅራቢ ደግሞ እንግዱ ወልዴ ናቸው። እስከ ምሽቱ 4 ሰዓት ከተቀሩ ባልደረቦቻችን ጋር በመሆን አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ይታየ ነኝ። የሶማሊያ ፓርላማ የመምሪያው ምክር ቤት ትናንት ረቡዕ አዲስ ጸረ ሽብርተኛ ሕግ አጽድቋል። ሕጉ የሶማሊያ መንግስት የጸጥታ ተቋማት ሽብርተኝነትን በተሻለ መንገድ ለማስወገድ የሚረዳቸው መዋቅር እንዲኖር የታለመ መሆኑን የተገለጸው ሕጉ በ133 አባላት ድጋፍ የጸደቀ ሲሆን 3 አባላት ተቃውመውታል፣ 7 አባላት ደግሞ ድምፅ ተአቅቦ አድርገዋል። የሶማሊያ መንግስት የደህንነት ዋና ዳይሬክተር የሀገሪቱ ጸጥታ እንዲሻሻል ወሳኝ እንደሆነ የገለጹት ይህ ህግ ትናንት ረቡዕ የጸደቀው የምክር ቤት አባላቱ ለበርካታ ሳምንታት ክርክር ካካሄዱበት በኋላ መሆኑ ተገልጿል። ይህ በዚህ እንዳለ ሶማሊያ ውስጥ ባለስልጣናትን በመግደልና ሰሜን ምስራቃዊዋ ፑንትላንድ ውስጥ የሽብርተኛ ጥቃት በመፈጸም የተፈረደባቸው 13 የአልሸባብ ታጣቂዎች የሞት ቅጣት እንደተፈጸመባቸው ተገለጸ። የአልሸባብ አባላቱ በተለያዩ የፑንትላንድ ከተሞች ተረሽነዋል ሲሉ የሀገሪቱ ባለስልጣናት አስታውቀዋል። የፑንትላንድ የጦር ፍርድ ቤት ሊቀመንበር አብዲፋታህ አደም ለቪኦኤ እንደገለጹት 13ቱ ተከሳሾች እንደ አውሮፓውያን አቆጣጠር ከ2017 እስከ 2022 በነበረው ጊዜ ውስጥ በፍርድ ቤቱ የሞት ቅጣት ውሳኔ የተሰጣቸው ናቸው። ከነገ ወዲያ ቅዳሜ ሊካሄድ ታቅዶ የነበረው የናይጄሪያ የክፍለ ሀገር አገረ ገዢዎች ምርጫ በሎጂስቲክስ ችግሮች ምክንያት መዘግየቱ ተገልጿል። ብሔራዊ ምርጫ ኮሚሽኑ ባለፈው ወር በፕሬዝደንታዊ ምርጫው የተጠቀመባቸውን የድምፅ መስጫዎች ለማሰናዳት ተጨማሪ አንድ ሳምንት መውሰዱንና የድምፅ አሰጣጡ እንደ አውሮፓውያን አቆጣጠር መጋቢት 18 ቀን እንደሚካሄድ ባለስልጣናቱ አስታውቀዋል። ከ36ቱ የናይጄሪያ ክፍላተ ሀገር ውስጥ በ28ቱ አዲስ አገረ ገዢዎች ይመረጣሉ። የምርጫ ኮሚሽኑ ሂደቱን ለማጠናቀቅ ጊዜ እንዲጨመርለት ለፍርድ ቤት ያቀረበው ጥያቄ ዘግይቶ ውሳኔ የተሰጠው ትናንት ረቡዕ እንደሆነ ነው ባለስልጣናቱ የገለጹት። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንት ረቡዕ ዓለም አቀፍ የሴቶች ቀንን ለማክበር በተባበሩት መንግስታት ድርጅት በተካሄዱ ስብሰባዎች በርካታ ንግግሮች ቢደረጉም የሴቶችን መብት ከበሬታ ለማሳደግና ለማስከበር በተጨባጭ የተወሰደ እርምጃ የለም። የመንግስታቱ ድርጅት የጸጥታው ምክር ቤት አፍጋኒስታንን አስመልክቶ ባደረገው ስብሰባ ወቅትም ያቺን ሀገር እያስተዳደረ ባለው የታሊባን አገዛዝ ስር በዓለም ከሁሉ የበረታው ጭቆና ከሚፈጸምባቸው መካከል ለሆኑት ሴቶች የቃል ድጋፍ መስጠቱን የተዘገበው። ይሁን እንጂ እንደ አውሮፓውያን የዘመን አቆጣጠር ነሐሴ 2021 ላይ ስልጣን ከያዘበት ጊዜ አንስቶ ተግባር ላይ ያዋላቸውን ሴቶችን ከማህበራዊ ሕይወት የሚያግዱ ከ30 በላይ ድንጋጌዎች ይቀለበሱ ዘንድ ግፊት ለማድረግ የሚያስችሉ አዳዲስ እርምጃዎችን ይፋ አላደረገም ተብሏል። የአሜሪካ ድምጿ ማርግሬት በሽር የመንግስታቱ ድርጅት ጽህፈት ቤት ዋና መቀመጫ ከሆነችው ከኒውዮርክ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
በግልጽ የሚደረግ ዓለም አቀፍ ውግዘት ወሳኝ ነው፣ ነገር ግን በቂ አይደለም ሲሉ ፍሪደም ናው የተባለው የአፍጋን ሴቶች የመብት ተሟጋች ድርጅት አባሏ ዙበይዳ አክባር ለምክር ቤቱ አባላት ጠንከር ያለ አስተያየት አቅርበዋል። የአፍጋኒስታን ሴቶች በቤታቸው ውስጥ ታስረው እንዲቆዩ አሊያም ከቤት መውጣት ሲፈልጉ የወንድ አጃቢ የግድ የሚል ድንጋጌ ተግባራዊ ባደረጉት የታሊባን መሪዎች ላይ ወደ ውጭ ሀገር ለስብሰባ እንዳይሄዱ የሚከለክል ዓለም አቀፍ የጉዞ እገዳዎችን ጨምሮ ትርጉም ያለው እርምጃዎች እንዲወሰዱ አሳስበዋል። ከዚህ ስፍራ የሴቶች መብት እንዲከበር ማድረግ ካልቻልክ ከሌላ ቦታ ያንን እውን ስለማድረግህ እምነት ሊጣልብህ አይችልም ሲሉ የመብት ተሟጋቿ አስጠንቅቀዋል። ሴቶች በእስልምና ሃይማኖት በሙስሊሙ ዓለም የሴቶችን መብትና ማንነት መረዳት በሚል ርዕስ የሴቶችን ስኬት ለማጉላትና አንዳንድ የተዛቡ አመለካከቶችን ለማስወገድ ያለመ መሆኑ የተነገረለት በፓኪስታናውያን የተደራጀ ጉባኤ ከሌላ የድርጅቱ አዳራሽ ውስጥም ተካሂዷል። ይህ ታሪካችንን፣ ባህላዊ ወጎቻችንንና ታሪካዊ ደንቦቻችንን እንዲሁም ሴቶች የተጫወቱትን ሚና ካለማወቅ በተመሰረቱ አመለካከቶች የተሳለ አረዳድ ነው ሲሉም አጽንኦት ሰጥተው ተናግረዋል። የፓኪስታኑ የውጭ ጉዳይ ሚኒስትር ቢልዋል ቡሃቶ ዛርዳሪም በተመሳሳይ በሰነዘሩት አስተያየት ይህ በአብዛኛውም የመስከረም 11ን ጥቃት ተከትሎ እምነታችንን የማይወክሉ ጽንፈኞች ጠልፈው የከሰቱት እይታ ነው ብለዋል። ጉባኤው የትብብር ጥሪ በማሰማት በጉዳዩ ዙሪያ ብዙ እንዲሰራ ቢጠየቅም ያስገኘው ተጨባጭ ውጤት ግን የለም። ሁኔታው የሚያሳድረውን የተስፋ መቁረጥ ስሜት በግልጽ ተረድቻለሁ። ሆኖም በዚህ በተባበሩት መንግስታት ድርጅትም ሆነ በእስላማዊው የትብብር ድርጅት ውስጥ ዋናው ነጥብ ስብሰባዎችን ማዘጋጀትና በተለይም ደግሞ ከእስልምና ሃይማኖት እይታ አንጻር የሴቶች ሚና ጎልቶ እንዲታይና ትኩረት እንዲያገኝ ማድረግ ነው ያሉት ዘርዳሪ አክለው እርምጃው መወሰድ ያለበት በሙስሊም ሀገራቶች ብቻ ሳይሆን በሁሉም ስፍራ ነው ብለዋል። ሀገሮች በመንግስታቱ ድርጅት ጠቅላላ ጉባኤ የመሰብሰቢያ አዳራሽ በኮሚሽን ውስጥ የሴቶችን ሁኔታ በሚመለከቱ ጉዳዮች ዙሪያም ተወያይተዋል። በእንግሊዝኛው ምህጻረ ቃል CSW በመባል የሚታወቀው ይህ ኮሚሽንም ያዘጋጀው ለሁለት ሳምንት የዘለቀ ዓመታዊ ጉባኤ ቁጥራቸው ከ4000 የሚበልጥ የመንግስት ሚኒስትሮች፣ ዲፕሎማቶችና የሲቪል ማህበረሰብ አባላት ወደ ኒውዮርክ መጥተው በዓለም ዙሪያ የሴቶችን ህይወት እንዴት ማሻሻልና ለስኬት ማብቃት ይቻላል በሚሉ ጭብጦች ዙሪያ መወያየታቸው ይታወሳል።
ወደ ሩሲያና ዩክሬን ጦርነት ዜና ስንሻገር ሩሲያ ዛሬ ሐሙስ በበርካታ የዩክሬን አካባቢዎች ላይ የሚሳይል ጥቃት ማድረሷን የዩክሬን ባለስልጣናት ተናግረዋል። ሩሲያ ከተኮሰቻቸው 81 ሚሳይሎች መካከል 34ቱን እና ሩሲያ የተጠቀመችባቸውን 4 ድሮኖች መጥቶ መጣሉን የዩክሬን የጦር ሰራዊት አስታውቋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ባስተላለፉት መልእክት ወራሪዎቹ ሊያሸብሩ የሚችሉት ሲቪሉን ህዝብ ብቻ ነው፣ እሱ ግን አይጠቅማቸውም፣ በፈጸሙት በሁሉም አድራጎት መጠየቅ አይቀርላቸውም ብለዋል። የምዕራባዊ ልቪቭ ክፍለ ግዛት አገረ ገዢ በበኩላቸው ሩሲያ መኖሪያዎች አካባቢ ላይ በተኮሰችው ሚሳይል 5 ሰዎች መግደለዋን ገልጸዋል። ዲኒፕሮ ፔትሮቭስክ ውስጥ ደግሞ 1 ሰው ሲገደል ሌሎች 2 ሰዎች መቁሰላቸውን ባለስልጣናቱ አስታውቀዋል። ኦዴሳ ክፍለ ሀገር፣ ኪቭ እና ኻርኪቭም ውስጥ ጥቃት እንደደረሰ ነው የተገለጸው። የዛሬው የሩሲያ ጥቃት የዛፖሮሪዥያ የኒውክሌር ኃይል ጣቢያን የኤሌክትሪክ መስመር እንዳቋረጠው ተዘግቧል። የዓለም አቀፍ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ግሮሲ ሩሲያ ዩክሬንን ከወረረች ወዲህ የኒውክሌር ጣቢያው የኤሌክትሪክ አቅርቦት 6 ጊዜ መቋረጡን ጠቅሰው አስቸኳይ እርምጃ እንዲወሰድ አሳስበዋል። የማየው ቸልተኝነት አስደንግጦኛል ብለዋል ግሮሲ። አውሮፓ ካሉት ሁሉ ትልቁ በሆነው የዛፖሮዥያው የኒውክሌር ኃይል ጣቢያ አጠገብ ሩሲያ በተደጋጋሚ ጥቃት ማድረሷ ስጋት ፈጥሯል። ይህ በዚህ እንዳለ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አፈጉባኤን ኬቪን እንዲጎበኙ ጋበዙ። አፈጉባኤ ኬቪን መካርቲን ዘለንስኪ የጋበዟቸው ትናንት ረቡዕ ለሲኤንኤን ቴሌቪዥን በሰጡት ቃለ መጠይቅ ላይ ነው። ሚስተር መካርቲ ይምጡና የሚደረገውን ይዩ፣ በጦርነቱ ምን እንደደረሰብን፣ ማን እየተዋጋ እንደሆነም ይመልከቱና ከዚያ በኋላ አቋም ያዙ ብለዋል። የምክር ቤት አፈጉባኤ መካርቲ በበኩላቸው ስለ ጉዳዩ ለመረዳት ኪቭ መሄድ የለብኝም፣ መረጃዎችን በሚሰጡኝ ገለጻዎችና በሌሎች መንገዶች አገኛለሁ ሲሉ ምላሽ ሰጥተዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ቀደም ብዬ አድማጮች ቆንጅት ታየ መሆኗን በእንግድ ወልዴ ነበር ያስተዋወቅኩት፣ ይቅርታ ጠይቃለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ የካቲት 30 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው። የስቱዲዮ ድምፅና ምስል አቀናባሪያችን ጆጌል ነው። ወደ ዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ይህ ድምፅ ዘወትር እንደምናድርገው የቅንብሮቹን ቅምሻ እናሰማችሁ።
አባትየው ልጆቹ እንዲደርሱ የሚፈልገው መንገድ አለ፣ ግን መንገዱን የሚያሳይበት መንገድ ሳሳት መንገድ ነው።
በአሜሪካው ደራሲ አርተር ሚለር የተደረሰው ዴት ኦፍ ኤሰልስማን የተሰኘው ተውኔት የአባወራው ጉዞ በሚል ርዕስ ተተርጉሞ ለመድረክ በቅቷል። ቲያትሩን በተመለከተ የተሰናዳ ቅንብር በሁለተኛው አጋማሽ በባህልና ማኅበረሰብ ይጠብቃችኋል። አሁን ወደ ቀዳሚ የዕለቱ አብይ ርዕስ የከብቶቻቸው ዋጋ መውደቁን የቦረና አርብቶ አደሮች ተናገሩ። ለከብቶቻቸው ገበያ ገዢ በመጥፋቱ እየተቸገሩ መሆናቸውን ነው አርብቶ አደሮቹ የገለጡት። የአሜሪካ ድምፅ ያነጋገራቸው የአቤሎ አካባቢ አርብቶ አደሮች ድርቅ ካስከተለው ጉዳት የተረፉላቸውን ከብቶች እጅግ አነስተኛ በሆነ ዋጋ ለመሸጥ መገደዳቸውን አመልክተዋል። የቦረና ዞን የመስኖ ልማትና አርብቶ አደር ጽሕፈት ቤት በበኩሉ አሁን በሀገር አቀፍ ደረጃ የተጀመረው ድጋፍ ለዚህ ምላሽ የሚሆን መፍትሄ ይዟል ነው ያለው። ገልሞ ዳዊት ነው የተከታተለው።
አቶ ጉራቸው ኮንሶሌ የያበለ ወረዳ ነዋሪ ናቸው። ቁጥራቸው ከመቶ በላይ የሚደርሱ ከብቶች እንደነበሯቸው የተናገሩት አርብቶ አደሩ ከቀሯቸው አምስት ከብቶች ሁለቱን ወደ ገበያ ይዘው መጥተዋል።
ሎን ላንፊት እንጉርጉረም ነመለ ሀያ አሱን ሰንት ጀላ የልመለ እንጉርጉረም
ሁለት ከብቶች ነው ያመጣሁት። እስካሁን አልተሸጡም፣ ምክንያቱም ገበያ የለም፣ ነጋዴም የለም። ያው ቤት ውስጥ ስለተቸገርን እንጂ ከብቶቹንም ለገበያ እናወጣም ነበረ።
አቶ ጃተኒ ቃልቻም የዚሁ ወረዳ ነዋሪ ናቸው።
ገበያ ተንዱሪ ሙናት ከሎን ጉተኒ ዳባተኒ ምሎን ገበያ ተንበዲቃዩም ኻን
ድሮ ከዚህ ገበያ የሚቆሙት የቀንድ ከብቶች በጣም ብዙ ነበሩ። አሁን እንደሚታየው ቁጥራቸው በጣም አነስተኛ ነው። ሰው እንዲህ ይዞ የሚቆመው ገዢ ጠፍቶ ነው። አነስተኛ የሚባለውን የገንዘብ መጠን እንኳን የሚሰጥ የለም። ሰው ከብቱን ወደዚህ ገበያ ያመጣው ሁሉም የሚበላው የለውም። ለቀሩት ከብቶቹም መኖ መግዣ የለውም። በዚህ ምክንያት ነው ያመጣው። ሆኖም ግን አሁንም ገዢ የለም።
አቶ ጡጤ ውቃ የያበሎ ወረዳ ዲዳ ቀበሌ ነዋሪ ናቸው። የከብቶች ዋጋ ከቀድሞ እጅግ ዝቅ ማለቱን ይናገራሉ።
ገባ ተንዱራ ሎን ጉተኝ ጠላት ደቢያ ሎን አርማ እጄ አላት ደቢያ ጉተ ፉላ እጃ ተዳባሱን ቢታን ይችላል።
ይህ ገበያ ድሮ ሞልቶ ቦታ ጠፍቶ ከብቶቹ እንዲመለሱ ይደረግ ነበረ። ሆኖም ለገበያ የመጣው ከብት በሙሉ ይሸጥ ነበረ። ከብቶቹ ተገዝተው ወደ ደቡብ፣ ወደ ጉጂና ሌሎች አካባቢዎችም ይላኩ ነበር። ያን ታዲያ የአንድ በሬ ዋጋ እስከ 60 ሺህ ብር ሲደርስ ጊደር ደግሞ እስከ 30 ሺህ ብር ይሸጥ ነበረ። ዛሬ ግን አንድ በሬ በ4ና 5 ሺህ ብር፣ ጊደር ደግሞ እስከ 1500 ብር በሚሆን ዋጋ ነው እየተሸጡ ያሉት።
በመሆኑም የከብቶች ዋጋ እንዲህ ከሚገባው በታች በከፍተኛ መጠን ወርደው ድርቁ ጉዳት ካደረሰባቸው በተጨማሪ ከባድ ኪሳራ እያደረሰ ያለበትን ሁኔታ ለማሻሻል በሚያስችል መልኩ መንግስት እገዛ እንዲያደርግላቸው አርብቶ አደሮቹ ጠይቀዋል።
ዋቃንገዲት ሞቱማኒ ኡመታ አኩዋቃጅ
ከእግዚአብሔር በታች ለህዝቡ መድረስ ያለበት መንግስት ነው። ስለዚህ መንግስት ባስፈላጊው ነገር ሁሉ ለህዝቡ መድረስ መቻል አለበት። አሁን ድጋፍ ተብሎ በሀገር አቀፍ የሚነገረው እኛም ጋር አልደረሰም። በቦረና ዞን ለደረሰው ድርቅ እከሌ ይህን ያህል ሚሊዮን ብር እከሌ ደግሞ ይህን ያህል ሰጥቷል ሲባል እንሰማለን። እናም የሚባለው የተሰበሰበው ድጋፍ ህዝቡንም መደጎም መቻል አለበት። መንግስት በዚህ ወቅት ለህዝቡ መድረስ አለበት። ይሄ ነው መልእክታችን።
ወንኒ ብረጃጁ ጅሩፍታ ዋንዲ ቢንቀቡዎ ገልገል ከጆ ገል ነሚ ዋኛቱ ቀብሮ ከገዳፍ ዋኛ ንቀበ ሞቱማኒ ቀርቃርቱ በዘታይን ገበያለክ ንበርባዴ
አሁን ሰው እኚህን የከሱ ከብቶች ሊሸጡ ወጥተዋል። ከቤት የሚበሉት የላቸውም። ለዚህ ነው ገዢ እስኪመጣ የሚጠባበቁት። መንግስት አሁን እርዳታ ብቻ አይደለም መስጠት ያለበት፣ ከብቶችንም የምንሸጥበት ገበያም በማፈላለግ ሊረዳን ይገባል። አለበለዚያ ግን አርብቶ አደሮች ከብረታ ችግር ላይ ይወድቃሉ።
የቦረና ዞን የመስኖ ልማትና አርብቶ አደር ጽህፈት ቤት ተወካይ አቶ ሮበ ጉራቻ በበኩላቸው ለአርብቶ አደሮቹ ጥያቄ ምላሽ አለ ይላሉ።
ወጀሪ ደለላ ፋዋን ከኑ ጀቱ ፋዋን ከኑ ገኑ ሲቲሙ እንደንዳ ያው ረኮኒ የማጀቻ ጀርቱ እንጅራ ገባባ ቱሬ
የንግድ ጽህፈት ቤት ስለዚህ ጉዳይ ሊያብራራልህ ይችል ነበረ። ያው እንደተባለው የቦረና ከብቶች ገበያ ጥረት ሲዘገብ የነበረ ጉዳይ ነው። የቦረና ህዝብ ያለውን ከብት ለገበያ እያቀረበ ነው። በህይወት መሰንበት የሚያስችለውን ነገር ለመሸመት ሞክሯል። አሁን ግን እርዳታ መቅረብ ጀምሯል። የሰው የከብት መኖም አሁን መድረስ ጀምሯል። ስለዚህ ይሄ የሚቀርበው ድጋፍ በቂ ከሆነ ከብቶቻቸውን በርካሽ ዋጋ ለመሸጥ መገደዳቸው ይቀራል ብዬ አስባለሁ።
አቶ ሮባ አሁን እየተሰባሰበ ያለው ድጋፍ በአንዴ ሁሉም ቦታ መድረስ ላይችል እንደሚችል አመልክተው የእርዳታ አሰጣጡን ሂደት ለማሳለጥ ከፌዴራል እስከ ታች አመራር ባሉት መዋቅሮች መዘጋጀታቸውን ተናግረዋል። አሁንም የተለያዩ ተቋማትና ግለሰቦች ለቦረና ድጋፍ በማድረስ ላይ ናቸው። በዛሬው ዕለት ከቱሪዝም ሚኒስቴር የተገኘ እርዳታ እህል ለኤልወይ ወረዳ ላሉ ነዋሪዎች ደርሷል። አቶ ታሪኩ ደምሴ የሚኒስቴር መስሪያ ቤቱ ባልደረባ ናቸው።
እንደ ቱሪዝም ሚኒስቴር ባለን አቅም ለህዝቡ ድጋፍ የሚሆን የአንድ መቶ ኩንታል ስንዴ ዱቄትና የአንድ መቶ ኩንታል በቆሎ ዱቄት ይዘን መጥተናል። ያው ድጋፉ ከተረጂው ህዝብ አንጻር በጣም ትንሽ ነው። ነገር ግን አስቸኳይ እርዳታ ያስፈልጋቸዋል ህብረተሰቡ። ስለዚህ ለዚህ ህብረተሰብ በአስቸኳይ ሊሆን የሚችል ሚኒስቴር መስሪያ ቤቱ ባለው አቅም ለዚህ ህዝብ ድጋፉን ከጎኑ መሆኑን ለማሳየት ይህን ድጋፍ አድርጓል።
የሚደረገው ድጋፍ ይቀጥላል ያሉት አቶ ታሪኩ ድጋፍ ያገኙት ወገኖችም ቢሆኑ በተለይ እንደ ንጹህ ውሃና ሌሎች አስፈላጊ ነገሮች እጥረት እንዳሉባቸው ተናግረዋል። ወይዘሮ ሳኬድ አለቻም አስተያየት የሰጡ ሌላዋ የኤልወየ ወረዳ ነዋሪ ናቸው።
ቢሻን ጉያቶክ በወቲን ጉያቶክ ኑሩፍት ጉያሱ ነፋኒቱ ወሊኖባስ
ውሃ አንድ ቀን ነው በተሽከርካሪ የሚያመጡልን። ያም አያዳረሰንም። ያለን የውሃ ጉድጓድ በጣም ሩቅ ነው። ጉልበት የሌላቸው ሽማግሌዎች ደርሶ መቅዳት አይችሉም። የምግብ እርዳታ ራሱ ቅርብ ቀን ነው ትንሽ የተሻሻለ እንጂ በፊት ምንም አልነበረንም።
አሁንም የቦረና ዞን ነዋሪዎች እየተሰበሰበ ያለው እርዳታ በቶሎ እንዲደርሳቸው ይጠይቃሉ። የዞኑ የመስኖ ልማትና አርብቶ አደር ጽህፈት ቤት ተወካይ አቶ ሮባ ጉራቻ አክለውም መንግስት አሁን ለነዋሪው ለመድረስ ጥረት እያደረገ መሆኑን ገልጸው በረዥም እቅድ የቦረና ዞን ነዋሪዎችን ህይወት ሊቀይሩ ይችላሉ ካሏቸው የግድብ ፕሮጀክቶች ከ14ቱ 10ሩ መጠናቀቃቸውን አመልክተዋል። ከቦረና ዞን የመስኖ ልማትና አርብቶ አደር ጽህፈት ቤት የተገኘው አሃዝ በዞኑ የተከሰተው ድርቅ 46 በመቶ የሚሆኑን የቤት እንስሳት ሲገድል ከዚህም 86 በመቶ የሚሆኑት የቀንድ ከብቶች መሆናቸውን ያሳያል። ለአሜሪካ ድምጽ ገልሙ ዳዊት ከቦረና ዞን ያቤሎ።
ገልሞ ዳዊትን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ወደ ኮንሶ እናቀናለን። የኮንሶ አርሶ አደሮች ለረሃብ አደጋ መጋለጣቸውን ተናገሩ። በደቡብ ክልል ኮንሶ ዞን በድርቅ ለተጎዱ አርሶ አደሮች በቂ የሰብአዊ እርዳታ ስለማይቀርብ ለረሃብ አደጋ ተጋልጠናል ነው ያሉት። የሚበሉት የሌላቸው 137,000 የሚደርሱ ዜጎችን ጨምሮ ከ227,000 በላይ ሰዎች ችግር ላይ መሆናቸውን ነው የዞኑ ግብርና መመሪያ ያስታወቀው። የፌዴራልና የክልል መንግስታት አጋር ድርጅቶች ኢትዮጵያ ለኮንሶ ሕዝብ አስቸኳይ እርዳታ ትለግስ ሲሉ ጥሪ አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እንዲህ ተከታትሎታል።
የካራት ዙሪያ ወረዳ ነዋሪው አቶ ካሳሁን ገለቦ ላለፉት አራት የምርት አመታት ዝናብ በመጥፋቱ ለድርቅ መጋለጣቸውን ተናግሯል።
ሰው በጣም በራብ እየተጎዳናለሁ። ይላስ ከብቶች በቃ ያለቀው ነው። እንትን ከብት የሚበላው ናቶ ሌላ አካባቢ በእርዳታ መልክ ሳር የሄደላቸው ነው። ግን እኛ አካባቢ እርዳታ የሚባል ነገር የለ።
አቶ ካሳሁን ድርቁን ተከትሎም ቁጥራቸው የበዙ ሰዎች ለራብ የተጋለጡ ቢሆንም ይህንን ከግምት ያስገባ ድጋፍ ከመንግስትም ሆነ ከአጋር ድርጅቶች እንዳልተደረገ ይናገራሉ። በሌላ በኩል በዞኑ ድርቁ ከከፋባቸው ወረዳዎች አንዱ የከና ወረዳ ሲሆን የወረዳው አርሶ አደር አቶ አሽጎሬ ኦዳ በከፍተኛ ስጋት ላይ መውደቃቸውን ገልጿል።
አሁን እኔ ያለሁበት ቀበሌ ጋሆ የሚባል ቀበሌ ላይ ነው። ዝናብ ከተቋረጠ ሁለት አመት በላይና እንደዛ እየሆነ ሲሆን ያለው ሁሉም ነገር አሁን ዛፍ ምኑም ሁሉም ደርቆ ነው ያለው። ሰው አሁን የሚበላ ምንም አሁን ገበያ ላይ ሰው በጣም ጨንቆት ገበያ ቢከድ አንድ ኩንታል ከ5000 ብር በላይ ነው። አሁን ተስፋ ቆርጠን ነው መንግስት ለመርዳት ሞክሮ ነበር አንድ ወቅት። አሁን የመንግስት እጅ ማጥሩ አልመሰለኝ። መንግስት የሚረዳው ነገር የለም። ተሰው አሁን በተለይ አሁን ህጻናትና እነዚህ እድሜያቸው የገፉ ሽማግሌዎች በጣም በከፍተኛ ስጋት ላይ ነው ያሉት። ሰው በየጊዜው እየሞተ ነው።
ለከብቶቻቸው የሚሰጡትን አጠው መቸገራቸውን የሚናገሩት አርሶ አደር አሽጎሬም ብዙዎችም እንደሞቱባቸው ተናግሯል።
ሳር የሚባል ነገር የለም። ልጆቻችንን የምናበላው በየእንትኑ በቃ ገበያ ለት አንድ ሰው ያለውን በቃ እንዲኒልና 5000 ብር አንድ ጉንዳል 5000 ብር ነው። እሱን አሁን መግዛት አትችልም። ግን አሁን ዝም ብሎ ሰው አሁን ምን ያድርግ? ያለው ወደ ሰፈር ለልማ እንዳይከድ ያው ለአራት አመት አሁን ዲሃና ሀብታሙም ሁሉም እኩል ሆናል። አንድ ጣሳ ለሳምንት እንደዚህ እያብቃቃ ሰው እንትን ይላል እንጂ ሌላ ምንም የሚበላ ነገር የለም። እግር ወስዷችሁ መታችሁ ቢታዩ እየተሻለ ይሆን ነበር። እርግጥ ምግብ ከእንትን መልስ የምትሉ ከሆነ
በቆሎና ማሽላ ነው 5000 ብር ገባው።
አዎ በቆሎና ማሽላ ነው።
የኮንሶ ዞን የግብርና መምሪያ ኃላፊ አቶ ከፈነ ተሻሮም የድርቁ ሁኔታ አስከፊ መሆኑን ተናግሯል። ከሩብ ሚሊዮን በላይ ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸውም ገልጿል።
227,756 ሰው እንደምራብ የዞኑ አደጋ ስጋት ስራ አመራር ምክር ቤት አረጋግጦ ለክልሉ አደጋ ስጋት ስራ አመራር ምክር ቤት አቅርቧል።
ከእነዚህ ውስጥ 90,000 ዜጎች በቂ ባይሆንም ከሁለት ወር በፊት ከተሰፈረላቸው ከ7 ኪሎ የምግብ እህል ውጪ 137,000 ዜጎች ምንም አይነት እርዳታ ያልቀረበላቸውና የሚበሉት የሌላቸው መሆናቸውን ኃላፊው ጠቁሟል።
41,593 የልማታዊ ሶፍትነት ተጠቃሚዎችና በዚህ በሀገር ውስጥ ተፈናቃይ 49,404 ቶታሌ ወደ 90,091 ከዛ ሲንቀነስ ወደ 137,000 የምላስ የሚቀመስ ህብረተሰብ ነው ያለን።
የኃላፊውን ሀሳብ የሚያጠናክሩት የካራት ዙሪያ ወረዳ ነዋሪው አርሶ አደር ካሳሁን ሰብአዊ እርዳታ እንዳልቀረበላቸውም ገልጸዋል።
ይህል የለም፣ ይህል የሚያቀርበው ነገር የለም። አሁን ላይ ራሱ እንትን ከተማ አካባቢ የሚሰማቸው ወሬዎች ላይ ማለት ነው አሁን ሰዎች ሲያወሩ የነበረው ነገር መንግስት ሲጠይቅ ዞኑ ሲጠይቅ እርዳታ የለም፣ በቃ እርዳታ የለም ተባለ እና ህዝብ በረሃብ በጣም እየተጎዳ ነው ያለው።
የከና ወረዳው አርሶ አደር አቶ ኦሽገሮ ኦዳ በበኩላቸው ከዚህ ቀደም በበቂ ሁኔታ ያገኙት የነበረውና በአካባቢው ለምግብነት ይጠቀሙት የነበረው ጨቃ የተሰኘው ባህላዊ መጠጥ እንኳን ብርቅ እንደሆነባቸውም ይናገራሉ።
ጨቃ እንደ ምግብ ይቆጠር ነበር እኛ ኮንሶ ላይ። ሌላ ብዙም ከዚህ በፊትም ያው ሎካል እንዲን ነው ህዝቡ እየተጠቀመ ያለው፣ ግን አሁን እሱም ሁሉም አይገኝም በቃ።
በዚህ ሁሉ ችግር ውስጥ ስንወድቅ የጠየቀን ምን ሆናችሁ ያለን ወገን የለም ሲሉም ምሬታቸውን ተናግሯል። መንግስትና መርዳት የሚችሉ አካላት ካሉም እንዲደርስላቸውም ተማጽኗል።
መንግስት አንድ ነገር ቢል እርዳታ ነገር ቢገኝ ምናልባት ከብትም አሁን እያለቀው ነው። ለከብት መኖ የሚሰጠው ከብትም አልቋል። ሰውም አሁን ወደ እንግዲህ አሁን ከዚህ ከ15 ቀን በኋላ እንዴት እንደሚሆን አይታወቅም እና ምናልባት መንግስት እንደምንም ብሎ ከየትኛውም ከረጂ ድርጅቶችንም ጠይቆ እስከ ቦታው መቶ ሁኔታችንን አይቶ ለሚመለከተው ሁሉ አካል ሪፖርት ቢያደርግልን፣ ካልሆነ ያው የኮንሶ ህዝብ ማለቁ ነው። ተስፋ የለውም።
የድርቁ ምክንያት ለተከታታይ 4 ዓመታት የዝናብ መጥፋት ነው የሚሉት የግብርና ኃላፊ አቶ ከፈም ድርቁ በሰውና በእንስሳት ላይ እያደረሰ ያለው ጉዳት ከፍተኛ መሆኑን ተናግሯል።
በሰው ላይ ያስከተለ ጉዳት እንግዲህ አንደኛ በትምህርት ገበታ ላይ ያለው ከ13,000 በላይ ህጻናት ከትምህርት ገበታ ወጥተዋል። ለምን የሚቀመስ የሚበላ ስላልነበራቸው ማለት ነው። አሁን በውል ያላወጥኩት ግን የተወሰነ ህጻናትም ማገገቢያ ማዕከል ውስጥ መኖራቸው በማለት ተኝቶ የሚታከሙ ጤና ጣቢያዎች ላይ ቁጥራቸው በውል መግለጽ አሁን ባልችልም የተወሰነ ህጻናት መኖራቸው በጤና ጣቢያዎችም የሰው ፊዚካል ቁመና ስታይ በጣም ሰው እየደከመ መምጣቱን የሚያሳዩ ነገሮች አሉ። በከብት አንጻርም 1500 በላይ አካባቢ ከብቶች ሞተዋል የሚል መረጃ መድረስ ጀምሯል እና
ከክልሉም ሆነ ከፌዴራል መንግስት እንዲሁም ከአጋር ድርጅቶች ድጋፍ እንዳልቀረበላቸውም ገልጿል። በአጭር ጊዜ ውስጥ የምግብ እርዳታ ካልደረሰ የሚከተለው ጉዳት አስከፊ ወይም ከፍተኛ መሆኑን በአጽንኦት የሚገልጹት ኃላፊው የፌዴራልና የክልል መንግስታት አጋር ድርጅቶች እንዲሁም ሌሎች ኢትዮጵያውያን ለኮንሶ ህዝብ አስቸኳይ እርዳታ እንዲለግሱ ጥሪ አቅርበዋል።
ግለሰቦችም እና ሌሎች ያለባት ምርት በተሰለባቸው የትኛው ኢትዮጵያውያን ክፍሎች ለዚህ ለኮንሶ ህዝብ ቢደርስ አይቲንክ የተሻለ ነው። አለበለዚያ ግን አሁን ባለ ደረጃ የኮንሶ ህዝብ ተርቧል።
በክልሉ በተከሰተው ድርቅ ምክንያት 3 ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን መዘገባችን ታውሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለሁ። ክብራትና ክብራን አድማጮቻችን፣ የመጽሔቱ የትንታኔ ርዕሶች ይቀጥላሉ። ምስራቅ ቦረና የሚል ስያሜ የተሰጠውን አዲስ ዞን ለማዋቀር የተደረሰበት ውሳኔ ህዝብ ያልመከረበት ነው ሲሉ የጉጂ አባገዳዎችና የአገር ሽማግሌዎች ተቃውሟቸውን አሰምተዋል። ጉጂ ዞን ውስጥ የምትገኘው የነጌሌ ከተማ የአዲሱ የምስራቅ ቦረና ዞን ዋና ከተማ እንድትሆን መወሰኑን ጨምሮ በውሳኔው ላይ ያላቸውን ቅሬታ አስመልክቶ ከኦሮሚያ ክልል ባለስልጣናት ጋር መወያየታቸውንም አመልክተዋል። አባገዳዎችና የአገር ሽማግሌዎች ከክልሉ ባለስልጣናት ጋር በመከሩበት ወቅት የተሰጣቸውን መልስ እንደማይቀበሉ ለብዙሃን መገናኛ በሰጡት መግለጫም አስታውቀዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የጉጂ ዞን ነዋሪዎችን ወክለው ሰሞኑን መመስረቷን ይፋ የተደረገው ምስራቅ ቦረናን በተመለከተ ቅሬታቸውን ለማሰማት አዲስ አበባ መምጣታቸውን የገለጹት አባገዳዎችና የአገር ሽማግሌዎች ለፌዴራልና ለክልል መንግስት ቅሬታቸውን በጽሁፍ ማስገባታቸውን ገልጸዋል። መንግስት ከህብረተሰቡ ጋር ሳይማከር እንዲህ ያለ ውሳኔ በማስተላለፉ የተሰማቸው ቅሬታ ከፍተኛ መሆኑንም ገልጸዋል። ከምስራቅ ጉጂ ሻክሶ መምጣታቸውን የገለጹት አቶ ዱባ ጉምቢ ያቀረቡትን ቅሬታና የተሰጣቸው ምላሽ በአስተርጓ ጓሚያቸው በኩል ተናግረዋል።
የተላለፈው ውሳኔ ህዝብን፣ አባገዳን፣ የሀገር ሽማግሌዎቹን ሳያማክሩ ሳይወያይበት እንደዚሁ ከመሬት ተነስቶ ነው ያስተላልፉት። እኛ ተቃውሟችን ምንም ከጥላቻ አንጻር አይደለም። ቦረናም ጉጂም ሲሚውን የኦሮሞ ማህበረሰብ ነው፣ የኦሮሞ ጎሳዎች ናቸው፣ ወንድማማቾች ናቸው። ምንም የጥላቻ ሳይሆን የተነሳው የተወሰነ ውሳኔ የህዝብን ፍላጎት ማዕከል ያደረገ አይደለም። እኛም በታሪካችን ውስጥ አንድ ዞን ተነስቶ ሌላ ዞን ሲመሰረት አላየንም። ዛሬም እሱን ተቃውሞ ይዘን የኦሮሚያ ክልላዊ መንግስት ጋር ገብተን ውይይት አድርገን ነው የወጣ ነው። የመንግስት ምላሽም ዞኑን መቀልበስ አንችልም፣ ግን ስሙን እንቀይራለን፣ ሶስቱም ማህበረሰብ የሚስማማበት ወደ መጣችሁበት ተመለሱና ሶስቱም አንድ ላይ ተወያዩና እዚህ ጠርተናችሁ እናወያያችኋለን። የሚስማሙበት ስም ይሰየማል፣ ስም ይለወጣል፣ ግን ዞኑ ዞን ሆኖ ይቀጥላል።
አቶ ዱባ አክለውም ነገሌ ቦረና የሚለው ስም በቅርብ ጊዜ የተሰየመ መሆኑን ገልጸው ተከታዩ ማብራሪያ ሰጥተዋል።
ነገሌ ደግሞ ከመሰረቱ ጉጂ፣ ቦረናና አርሲ አንድ ላይ በመምጣት የሰየሙት ነው። ከዛ በፊት ነገሌ ከመባሉ በፊት ስሟ ቀርሳብል ብሎ ነበረ የሚባለው እና ሶስቱ ናቸው አንድ ላይ መጥቶ ይሄ ምድር ነገሌ ማለት እንግዲህ ነገያ ከምለው የመጣ ነው። ሰላም የሚወርድበት እርቅ የሚሆንበት ከተማ ትሆናለች በሚል ነው ሶስቱ ማህበረሰቦች አንድ ላይ በመምጣት የሰየሙት እና ከቀን ውስጥ ነው ነገሌ ቦረና እየተባለ በቦረና መጠራት የተጀመረው እና
በሌላ በኩል የካቲት 20 ቀን 2015 ዓ.ም የኦሮሚያ ክልል መንግስት ምክር ቤት ባስተላለፈው ውሳኔ የምስራቅ ቦረና ዞን አዲስ 21ኛ የክልሉ ዞን ሆኖ ከባሌ ዞን መደወላቡ፣ ሀረና ቡሉቅ፣ ኦበርሶ ወረዳ፣ ከቦረና ዞን ሞያሌ ወረዳ ሞያሌ ከተማ ጉቺና ወቻሌ ወረዳን፣ ከጉጂ ዞን ነገሌ ከተማ ጉሚ እድሌ እና ሊበን ወረዳን አንድ ላይ በማደባለቅ መደራጀቱን መንግስት ይፋ አድርጎ ነበር። ይህንን ውሳኔ ተቃውሞ የጉጂ ዞን ነዋሪዎች ባለፈው ሳምንት ሰልፍ አካሄዷል ያሉት አባገዳ ዱሎ አጋ በዚህ ተቃውሞ ሰልፍም ንብረት ወድሟል፣ የሰው ህይወት ጠፍቷል ሲሉ ተናግረዋል።
ከሚዲያ እንደሰማን ለማመንም የሚከብድ ውሳኔ ነውና ወደ ወረዳ አስተዳደሮችና ወደ ዞን አስተዳደሮች በመሄድ ጠይቀናል። ስንጠይቃቸው እነሱ ምንም እንደማያውቁ ነው ምላሽ የሰጡን። እንግዲህ አባገዳ አልተወያየበትም። መዋቅር በየደረጃ ያለው የመንግስት መዋቅርና የመንግስት የወረዳና የዞን አመራሮችም እንደማያውቁ ሰፊ ህዝቡም የማያውቅ ውሳኔ መሆኑን ተረድተን ከዛ ህዝቡም ደግሞ ተቃውሞ ሲያስነሳ ነበርና በዚህ መሀል ጉዳቶች እየደረሱ ነው።
በጉዳዩ ላይ ከመንግስት ጋር ባደረጉት ውይይት የተሰጣቸው ምላሽ እንደማይቀበሉትም ገልጸዋል።
የተባለውን ከመንግስት በኩል የተነገረን ምላሽ ሰምተን ነው ከህዝብ ጋር እንወያያለን አባገዳዎችም የሀገር ሽማግሌዎች እንወያያለን ከህዝብ ጋር እንወያያለን ብለን ነው የወጣ ነው እንጂ ሀሳባቸውን ውሳኔውን አልተቀበልንም። አሁንም አቋማችን እንደጸና ነው።
መንግስት ጊዜ ወስዶ ለህዝብ ጥያቄ አሳማኝ መልስና መፍትሄ መጠየቃቸውን እንደሚቀጥሉ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ የመጽሔት ርዕስ ደግሞ ወደ ዓለም አቀፍ ርዕሰ ጉዳይ ይወስድናል። ወዲህ ወደ ዋሽንግተንም ይመልሰናል። የላቀ አስተዋጽኦ ያበረከቱ ሴቶች ዋይት ሀውስ ውስጥ ተሸልመዋል። የላቀ አስተዋጽኦ ላደረጉና በአስቸጋሪ ፈተና ውስጥ ከፍተኛ ብርታትና ጥንካሬ ወይንም ቁርጠኝነት ላሳዩ ሴቶች ትናንት በዋይት ሀውስ ቤተ መንግስት የሽልማት ስነ ስርዓት ተካሂዷል። ኢትዮጵያዊቷ መዓዛ መሐመድ ከተሸላሚዎቹ አንዷ ስትሆን ጾታን መሰረት ባደረጉ ጥቃቶች ላይ በማተኮሯ እንዲሁም በቅርቡ በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በደረሰው የጾታ ጥቃት ላይ ትኩረት ባደረገው ስራዋ ልትመረጥ መቻሏ ተዘግቧል። በኢራን መብታቸውን ለማስከበር የአደባባይ ተቃውሞ ሲመሩ የነበሩ ሴቶችና ልጆች ለሽልማት ከታጩት ውስጥ ቢሆንም በዋይት ሀውስ በነበረው ስነ ስርዓት ላይ ግን ሊገኙ አልቻሉም። አኒታ ፓውል ያጠናቀረችውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል።
ከተሸላሚዎቹ አንዷ የአገሯን ፈላጭ ቆራጭ አገዛዝ በመቋቋም በድብቅ የሁለተኛ ደረጃ ትምህርቷን ተከታተላለች። በኋላም ሐኪም ሆና ስደተኞችን በማገልገል ላይ ነች። ሌላዋ ደግሞ በወታደራዊ አገልግሎት ውስጥ ያለውን እንቅፋት አልፋ የመጀመሪያዋ ሴት ጄኔራል ሆናለች። አንዷ ደግሞ ጾታዋን በመቀየሯ ምክንያት ያጋጠማትን ፈተና አልፋ በአርጀንቲና የጾታ ጉዳዮች ባለሥልጣን ሆናለች። ሌሎቹ ደግሞ ጋዜጠኞች፣ የመብት ተሟጋቾች፣ አስተማሪዎችና የሕግ ጠበቆች ሲሆኑ ፍትሕንና እኩልነትን በመሻታቸው ከሥራ መባረር፣ እስርና ስቃይ ደርሶባቸዋል። እነዚህ ሴቶች ለፈጸሙት ጀብድም ቀዳማዊ እመቤት ጂል ባይደን ዕውቅና በመስጠት ትናንት በዋይት ሀውስ ሽልማት አበርክተውላቸዋል። ከተሸላሚዎቹ አንዷ ኢትዮጵያዊቷ መዓዛ መሐመድ ስትሆን በጋዜጠኝነት ሥራዋ ጾታን መሠረት ባደረጉ ጥቃቶችና በቅርቡ በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በደረሰው የጾታ ጥቃት ላይ ትኩረት ባደረገው ሥራዋ ልትመረጥ መቻሏ ታውቋል። ሮሃ ቲቪ እና የዩቲዩብ ቻናል በመክፈት ለሴቶችና ለሌሎችም መብቶች ታግላለች። መዓዛ ጥቃት የደረሰባቸው ሴቶች ሕክምናና ሌሎች እርዳታዎች እንዲያገኙ አድርጋለች። በጦርነቱ ወቅት በተፈጸሙት የመብት ጥሰቶች ላይ ምርመራ እንዲደረግና ተጠያቂነት እንዲኖር ተንቀሳቅሳለች። በዚህም ተደጋጋሚ እስር ገጥሟታል። በኢራን መብታቸውን ለማስከበር የአደባባይ ተቃውሞ ሲመሩ የነበሩ ሴቶችና ልጆች ለሽልማት ከታጩት ውስጥ ቢሆኑም በዋይት ሀውስ በነበረው ሥነ ሥርዓት ላይ ሊገኙ አልቻሉም። እነዚህ ሴቶች ጸጉርሽን በሚገባ አልሸፈንሽም በሚል በፖሊስ ቁጥጥር ስር ሳለች ሕይወቷ ባለፈው ማሻ አሚኒ ምክንያት የተጀመረውን ተቃውሞ መርተዋል። ጂል ባይደን እንደሚሉት የእነዚህ ሴቶች ድምፅ እጅግ አስፈላጊ ነው።
በሁሉም ስፍራ ያሉ ሴት ልጆች ማወቅ ያለባቸው የእነርሱን መብት ለማስጠበቅ የሚታገሉና እያሸነፉ ያሉ ሴቶች መኖራቸውን ነው። ለሌሎች ፈር ይቀዳሉ። ትምህርት ቤቶችንና ማህበረሰቦችን ወደ ተሻለ ሁኔታም ይቀይራሉ። ለሁላችንም የተሻለ ዓለምን ይፈጥራሉ።
የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ሽልማቱ ትልቅ ትርጉም አለው ይላሉ።
እዚህ በዋይት ሀውስ አርአያ እየሆንን ነው። ይህም በዓለም ሁሉ ላሉ ሴቶች እጅግ አስፈላጊ ነው። እንዲሁም ብዙ ተግባር የከወኑ ሴቶችን ታሪክ እዚህ ያሉ ልጆችና ሴቶች መስማታቸው በጣም አስፈላጊ ነው። በሁሉም ስፍራ ያሉ ሴት ልጆች ማወቅ ያለባቸው መብታቸውን ለማስከበር ሴቶች እየታገሉላቸው ነው።
ተንታኞች እንደሚሉት በአገሪቱ ሴቶች የሚመረውን ተቃውሞ የኢራን መንግስት በሌሎች ላይ ለማላከክ ሊሞክር ይችላል። በዓለም አቀፍና ስልታዊ ጥናት ማዕከል ተመራማሪ የሆኑት ማርቲ ፍላክስ በዚህ ላይ የሚሉት አላቸው።
They will find any opportunity to blame the United States or the West.
የራሳቸውን ችግርና የአስተዳደር ቀውስ በአሜሪካና በምዕራቡ ዓለም ላይ ለማላከክ ይሞክራሉ። በኢራን እየተካሄደ ያለውን ለሚከታተል ሁሉ እንቅስቃሴው ሀገር በቀል እንደሆነ ግልጽ ነው። አገዛዙ በአሜሪካ ላይ ለማላከክ የሚያደርገው ጥረት አድማጭ የሚያገኝ አይመስለኝም።
ለኢራን ሴቶች ውቅና መስጠቱ የኢራን መንግስትን እንደ ሌሎቹ ሀገራት ሁሉ ተጠያቂ ለማድረግ የባይደን አስተዳደርን ይረዳል። ማርቲ ፍላክስ የሚያክሉት አለ።
We're 3 weeks away from the summit for democracy where the administration is
በዲሞክራሲ ጉዳይ ላይ የሚካሄደው ጉባኤ 3 ሳምንት ይቀራዋል። በዚህ ጉባኤ ላይ ባለም ዙሪያ ያሉ ሀገራት ለዲሞክራሲያዊ አስተዳደርና በፍላጭ ቆራጭ ሀገራት ደግሞ ለሲቪል ማህበረሰቡ ያላቸውን ድጋፍ እንዲቀጥሉ አሜሪካ ጥሪ ታደርጋለች።
ቀዳማዊ መበይት በአለም የሴቶች ቀን ሽልማቱን በታላቁ የአሜሪካ መድረክ ላይ ማከናወን የፈለጉበት ምክንያት አለ። ነጻነት፣ ዲሞክራሲና ፍትህ ካለ ሴቶችና ወጣት ልጃገረዶች ተሳትፎ እንደማይኖር ለማስገንዘብ።
ግዱለ ዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ለሁለተኛው አጋማሽ ቀዳሚ ወዳደረግነው ቅንብር እንለፍ። ሰሞኑን እያነጋገረ ያለ ርዕስ ነው። የማህበራዊ ሚዲያ መዘጋት በመገናኛ ብዙሃን ስራ ላይ ችግር ፈጥሯል ይላል። የኢትዮጵያ መገናኛ ብዙሃን ምክር ቤት በማህበራዊ ሚዲያ ላይ የተጣለው ገደብ በሕገ መንግስቱ የተረጋገጠውን መረጃ የማሰባሰብ የማደራጀትና ለሕዝብም ተደራሽ የማድረግ መብት ላይ ችግር ፈጥሯል ነው የሚለው። የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ እርምጃው በተለይም በበይነ መረብ ለሚሰራጩት ሚዲያዎች እንቅፋት ነው ብለዋል። ማህበራዊ ሚዲያውን ተጠቅመው የተለያዩ ዝግጅቶችን የሚያቀርቡ አዘጋጆች በበኩላቸው የተጣለው ገደብ ስራቸው ላይ ጫና መፍጠሩን ይናገራሉ። የኢትዮጵያ መንግስት በማህበራዊ ሚዲያ ላይ የጣለውን ገደብ እንዲያነሳ ሲሉም ጥሪ አቅርበዋል። ገብረ ሚካኤል ገብረ መድን እንዲህ ያቀርበዋል።
በቃሉ አላምረው በዩቲዩብ የሚያስተላልፍ የአልፋ ሚዲያ ዋና አዘጋጅ ነው። በአንዳንድ የማህበራዊ ሚዲያ መጠቀሚያዎች ላይ የተጣለው ገደብ ስራውን እንዳስተጓጎለበት ይናገራል።
ባለፉት 23 ቀናት ሙሉ ለሙሉ ተዘግቷል። ለመስራት ሞክረን 3 ቀን በላይ መስራት አልቻልንም። በተለይ ደግሞ በፕሮዳክሽን ሚሰሩ የሚጫኑ ቪዲዮዎችን መጫን አይቻልም። በራሳችን ማሰራጨት አንችልም። ሁለተኛ ከተመልካችና ከኦዲያንሳችን ከተከታታያችን ጋር መገናኘት አንችልም። ኢንተርኔት ከተዘጋ አንድ የበይነ መረብ ሚዲያ ሙሉ ለሙሉ ተዘግቷል ማለት ነው። በ23 ቀናት ውስጥ ሲዘጋ ሰራተኞች አሉ፣ ፍቃድ አለ፣ የግብር ፕሮሰስ አለ፣ በጣም ብዙ ነገር አለ እና ሙሉ ለሙሉ ለ23 እና ለ30 ቀናት ሚዲያዎችን እንደመዝጋት ነው በኔ በኩል መቆጥረው።
ገደቡ የመረጃ ምንጫቸውን እንዳጠበበውም በቃሉ ይገልጻል።
መረጃ የምንሰበስበው በአብዛኛው በዚህ መንገድ ነበረ። እንደሚታወቀው የመንግስት መስሪያ ቤቶች፣ ባለስልጣናት፣ ኃላፊዎች፣ ተቋማት ለነዚህ ለኛ አይነት የሚዲያዎች ያላችሁ አመለካከት ዝቅተኛ መሆኑ ህብረተሰቡ በኢንተርኔትን በመጠቀም ነበር መረጃ የሚያርሰን የነበረው። ችግሮችን ቪዲዮም እየቀረጸ ድምፅም ጽሁፍም እያደረገ ማለት ነው በስልክም። እንደዚህ አይነት ነገሮች በሙሉ ሲቋረጡ በጣም ድብርት ውስጥ የገባ ነው።
ስሙ እንዳይጠቀስ የጠየቀ አንድ ሌላ የማህበራዊ ሚዲያ አቅራቢም እርምጃው ለዘርፉ ትልቅ ፈተና ሆኗል ይላል።
በተለይ እያደገ ለመጣ የሶሻል ሚዲያ ተጠቃሚ፣ እያደገ ለመጣ በተለይ በሶሻል ሚዲያ ላይ ኮንቴንት ክሬተር ሆነው ለሚሰሩ ሰዎች ብዙ ስራዎች ተስተጓጉለዋል። ለምሳሌ በራሱ በዩቲዩበሩ ረገድ በቀላሉ ኢንተርኔት ከፍቶ የሚሰራበትን ሲስተም አስተጓጉሎታል። አድብሬክ የሚባል ነገር አለ። ለምሳሌ ማስታወቂያ ወደ ዩቲዩብ እንዲገባ የሚያደርግ ሲስተም፣ እሱም በቀላሉ እንዳይሰራ ሆኗል። ያ ማለት ገቢውን የኮንቴንት ክሬተሩን ገቢ ይቀንስበታል ማለት ነው።
የኢትዮጵያ መገናኛ ብዙሃን ምክር ቤት በበኩሉ ባወጣው መግለጫ በአንዳንድ የማህበራዊ ሚዲያዎች ላይ የተጣለው ገደብ በሕገ መንግስቱ የተረጋገጠውን መረጃ የማሰባሰብ የማደራጀትና ለሕዝብ ተደራሽ የማድረግ መብት ላይ ችግር የፈጠረ ነው ብሏል። የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በተጣለው እገዳ ሳቢያ ችግር የገጠማቸው የማህበራዊ ሚዲያ አዘጋጆች ለተቋሙ አቤቱታ እያቀረቡ መሆናቸውን ተናግረዋል።
በዋናነት መረጃ መሰብሰብ፣ ማሰራጨት እና ተደራሽ ማድረግ
ዋንኛ ስራቸው የሆኑ የመገናኛ ብዙሃን በተለይም ደግሞ የኢንተርኔትን እንደ ዋንኛ የመረጃ ማሰራጫ የሚጠቀሙ መገናኛ ብዙሃን በዚህ ረገድ ላለፉት 3 ሳምንታት ችግር ላይ መሆናቸውን ለኢትዮጵያ መገናኛ ብዙሃን ምክር ቤት የቀረቡ ቅሬታዎች ወይም አቤቱታዎች ያሳያሉ።
በተመሳሳይም በማህበራዊ ሚዲያዎች ላይ የተጣለው ገደብ በማህበረ ኢኮኖሚያዊ ግንኙነቶችና አንቅስቃሴዎች ላይ ተጽዕኖ መፍጠሩን የኢንተርኔት ሶሳይቲ ኢትዮጵያ የተባለው ተቋም ፕሬዚደንት ዶክተር አስራት ሙላቱ ተናግረዋል።
አሁን ኢንተርኔት በዚህ ዘመን የአብዛኞቹ ቢዝነሶች የሚካሄዱበት ፕላትፎርም ነው እና በሱን ኤክስኪዩት የሚደረገው ከዛም አልፎ የማህበራዊ ግንኙነት በአብዛኛው በስልክ በድምፅ ቮይስ ኮል የምንለው እና በሶሻል ሚዲያ ነው የሚካሄደው። ያው ቴክስቶች ይኖራሉ፣ ኤስኤምኤስ። ከዛ ቀጥሎ እነዚህ የሶሻል ፕላትፎርሞች ላይ እነ ዋትሳፕ፣ ቴሌግራም ላይ ኮሚኒኬት ነው የሚደራረገው። ሰው ያንን ኢንተራፕት ያደርገዋል ቤዚካሊ፣ እና የሶሻል ግንኙነቱ ላይ ችግር ያመጣል። ከዛ አልፎ ደግሞ ብዙ ቢዝነሶች ከዛም አልፎ ደግሞ ያው በተለያየ ምክንያት ፕሌን ማድረግ ስለሚከብድም ነው እንጂ የመንግስትም አንዳንድ ስራዎች ይስተጓጎላሉ ይህ በመቋረጡ። ስለዚህ በቀላል አድርጎ ማየት አይቻልም። ከፍተኛ ነው ተጽዕኖ የግል ድርጅቶች እንዲሁም እስከ መንግስት ድርጅት ከዛም አልፎ የመንግስትንም አጠቃላይ ገቢ የሚጎዳ ነው።
የማህበራዊ መገናኛ አውታሮቹ ለምን እንደተዘጉ እስካሁን ድረስ በይፋ አልተገለጸም፣ የሚመለከተውን አካል ጠይቀንም ማብራሪያ አላገኘንም የሚሉት አቶ ታምራት በይነመረብን ተጠቅመው ችግር የሚፈጥሩ አካላት ካሉ መንግስት ማህበራዊ ሚዲያን ከመዝጋት ይልቅ በእነሱ ላይ ህጋዊ እርምጃ መውሰድ ይችላል ይላሉ።
በዚህ በኢንተርኔት መገናኛ ብዙሃን የሚጠቀሙ አንዳንድ አካላት ለግጭት ለመቀስቀስ፣ እርስ በርስ ለማጋጨት አይጠቀሙበትም ማለት አይደለም። ነገር ግን ኃላፊነት የሚሰማቸውና ህጉ በሚያስቀምጠው መሰረት የተመዘገቡ ይህንን ችግር የሚፈጥሩ ካሉ በህግ አግባብ እነሱ መጠየቅ አስፈላጊ ብለን እናምናለን።
ምክር ቤቱ የመገናኛ ብዙሃን አዋጅን በመጥቀስ የበይነ መረብ አዘጋጆችና ፈቃድ ያላቸው የሚዲያ ተቋማት ተመዝግበው ህጋዊ ሰውነት ያገኙ ከሆኑና ሙያዊ ስነ ምግባርን እና የጋዜጠኝነት እሴቶችን አክብረው እስከሰሩ ድረስ ገደብ ሊጣልባቸው አይገባም ይላል በመግለጫው። ጋዜጠኛ በቃሉ አላምረው በማህበራዊ ሚዲያው ላይ የተጣለው ገደብ አዋጁን የሚቃረን እንደሆነ ይናገራል።
ሙሉ ለሙሉ አዋጁንም የሚቃረር እንደውም ዜጎችንም ብቻም ሳይሆን ጋዜጠኞችንም ሌላውን መገናኛ ብዙሃን ላይ ያለውን ሰው ጭምር መረጃ የማሰራጨት መብቱን የሚገድብ የማግኘት ብቻ ሳይሆን የማሰራጨት መብቱን ጭምር በተቃራኒ የሚገድብ ነው። ዶሜስቲክ ሎው ብቻም ሳይሆን የተጣሰብን ኢንተርናሽናል ሎው የሆኑት የሙያ ነጻነታችንም መረጃ የማግኘትም መረጃ የማሰራጨት መብታችንም በሙሉ ነው የታገደው። ፍቃድ የምናወጣው ለምን እንደሆነ አንዳንዴ አይገባኝም። ፍቃድ ላላቸው እንኳን በዚህ መንገድ ኢንተርኔት እንዲያገኙ አይፒ አድረሳቸውን ይስጡንና ይጠቀሙ፣ በሚጠቀሙበት መጠየቅ ይችላሉ። ምክንያቱም ልንጠየቅ ልንከሰስ ከሰራንም ደግሞ ከቻለን ልንሸለም ጭምር ነው ፍቃድ የምናወጣው። እና ብዙዎቹ ፍቃድ የሚያወጡም ያላወጡም እኩል ነው የተዘገቡ።
መንግስት በአንዳንድ ማህበራዊ ሚዲያዎች ላይ የጣለውን ገደብ እንዲያነሳም የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ጥሪ አቅርበዋል።
መገናኛ ብዙሃን ስራቸውን በዋናነት መረጃ መሰብሰብ፣ ማደራጀትም ለህዝብ ተደራሽ ማድረግም ዋና ስራቸው ነው። እንደ ዩቲዩብ፣ እንደ ፌስቡክ፣ እንደ ትዊተር፣ እንደ ኢንስታግራም የተለያዩ መተግበሪያዎች አሉ። እነኚህ መታገዳቸው መረጃዎችን በፍጥነት ለማድረስ እንቅፋት እየሆነ በመሆኑ መንግስትን ተመልክቶ ይሄ ላለፉት 3 ሳምንታት ያለው እገዳ እንዲነሳና እነኚህ ህጋዊ መገናኛ ብዙሃን መደበኛ ስራቸውን ህዝብ ተደራሽ የማድረግ መረጃን ስራቸውን እንዲሰሩ በዚህ አጋጣሚ ጥሪያችን እናቀርባለን።
የአልፋ ሚዲያ ዋና አዘጋጁ በቃሉ አላምረው በበኩሉ እርምጃው ሊታሰብበት ይገባል ይላል።
በአጠቃላይ በዚህ ዘርፍ ላይ ሊወሰዱ የሚችሉ እርምጃዎች እንደ መንግስት ቢኖርም ከብሔራዊ ደህንነት አንጻር ከተለያዩ ጉዳዮች አንጻር ሊኖሩ ይችላሉ። ግን እንደ ተቋምና እንደ ህግ እንዳለው እንደ ስራ ታይቶ ከዛሬ ጀምሮ ኢንተርኔት የለህም ብሎ መዝጋት በጣም ትልቅ ስህተት ስለሆነ ለወደፊቱ ሊታሰብበት ይገባል ይላሉ።
ባለፈው ሳምንት የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት በማህበራዊ ሚዲያ ላይ ያኖረውን እገዳ እንዲያነሳ በዋና ኮሚሽነሩ ዶክተር ዳንኤል በቀለ በኩል መጠየቁን መዘገባችን ይታወሳል። በኢትዮጵያ በዩቲዩብ በፌስቡክ እና በቴሌግራም ላይ የተጣለው ገደብ 24ኛ ቀኑን ይዟል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ሳምንታዊ ቅንብር ባህልና ማህበረሰብ ነው። ለምሽቱም በአሜሪካዊ ደራሲ አርተር ሚለር የተደረሰውና ዴት ኦፍ ሴልስማን የተሰኘው ተውኔት የአባወራ ጉዞ በሚል ርዕስ ተተርጉሞ ለመድረክ በቅቷል። በኢትዮጵያ የዩናይት ስቴትስ ኤምባሲና በብሔራዊ ቲያትር ትብብር ለመድረክ የበቃው የተውኔቱ ጭብጦች ቦታና ጊዜ የማይገድባቸው መሆናቸውን የኤምባሲውና ኢትዮጵያውያኑ አዘጋጆቹ ተናግረዋል ይለናል። ዋናው ገጸ ባህሪ ዊሊና ቤተሰቡ የሚያልፉበት ሕይወት ውጣውረድ የወቅቱን ኢትዮጵያውያን ሕይወትና የኑሮ ጫና እንደሚያሳይ ይገለጡም አሉ። ኬኔዲ አባተ ነው ይህን አስመልክቶ ያሰናዳውን ዘገባ ለዛሬው ባህልና ማህበረሰብ እንዲህ ያቀናበረው።
የአባወራ ጉዞ ባለፈው እሁድ የካቲት 26 በብሔራዊ ቲያትር ለመድረክ የበቃ አዲስ የትርጉም ተውኔት ነው። መጪቱን እንደ አውሮፓውያኑ አቆጣጠር የ1940ዎቹን አሜሪካ ያደረገውንና በአርተር ሚለር የተደረሰውን ዴዝ ኦፍ ሴልስማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተርጉሞ ፕሮዲውስ ያደረገው ደራሲና ተዋናይ አለማየሁ ገብረሕይወት ሲሆን አንጋፋው ከያኒ ተክሌ ደስታ አዘጋጁ ነው። ህልማቸውና የኑሮ ጥናቸው ያልተሳካላቸው የአንድ ቤተሰብ አባላት የሆኑ አሜሪካውያንን እጣ ፋንታ የሚያስቃኘው ተውኔቱ ለመድረክ ከበቃበት ከ1949 ወዲህ የ20ኛው ምዕት ዓመት የአሜሪካ የቲያትር ምልክት ሆኖ የዘለቀ በርካታ የኪነ ጥበብ ሽልማቶችንም ማሸነፍ የቻለ ተወዳጅ ስራ ነው። የተውኔቱ ዋና ገጸ ባህሪና የቤተሰቡ አባወራ ዊሊ ሎማን ለራሱ ካለው የተጋነነ ምልከታ ባለፈ ልጆቹን ከገሃዱ ዓለም ጋር ተቃርነው በራሱ ፍላጎትና ህልም ሊቀርጻቸው የሄደበት ርቀት የሚያስከትለው መዘዝ በቲያትሩ ይቃኛል። የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረ ሕይወት የቲያትሩን መልእክት ያስረዳል።
አባትየው ልጆቹ እንዲደርሱ የሚፈልገው መንገድ አለ፣ ግን መንገዱን የሚያሳይበት መንገድ ሳሳት መንገድ ነው እና ይሄ ቲያትሩን ላይ እንደሆነ መጨረሻ ላይ ቢፍ የሚባለው ካራክተር ወደ ራሱ መመለስ ይጀምራል። እስከ ዛሬ በሐሰት ዓለም ላይ ይኖር ነው፣ ከሐቁ ርቀን እውነቱን ደብቀን የትም ስለማንደርስ እውነቱን እንነጋገር ይላል እና ምንድነው መጨረሻ የሚለው ተጠያቂው አንተ ነህ ይለዋል አባቱ። ለምን ከአቅሜ በላይ የውዳሴና የአድናቆት ጋጋታ እያሸከምከኝ የሌሎችን ትዕዛዝ ዝቅ ብዬ እንዳልቀበል ስላደረግከኝ ነው ይለዋል። አየህ መልሶ ከሳሽ ይሆንበታል። እሱ መጨረሻ ላይ ገባው ሪያሊቲው የት እንደሆነ ችግሩ። ምክንያቱም ሄዶ በሰዓት $1 ይከፍለኛል አለ፣ ከብት ጥበቃ አለ እና እዛ ስራ ነው ከብት ርቢ ምንም እና ከባዝራና ከውርንጫ ጋር ስራ ገጥ ብላሉ ለ$1 ብዬ ምናምን ብሎ ጥሎ ይመጣል። እዚህ ሲመጣ የተሻለ ነገር አላገኘም። ስለዚህ ምንድን ነው መስራት እስከቻል ድረስ መኖር ትችላለ ነው። መስራት ያልቻለ ሰው መኖር አይችልም። እና ያንን ነው ትምህርት አድርገን መውሰድ የፈለግነው። ማለት እንዲያው ህልም እንዲኖራቸው ያስፈልጋል። ህልማቸው ግን በእውነት ላይ የተመሰረተ እንዲሆን ያስፈልጋል። በእነዚህ በገጸ ባህሪያቱ አማካኝነት ህይወታቸውን እንዲቃኙበት። ኢትዮጵያ ውስጥ እንደምታውቀው ትልቁ ችግሩ ስራ አጥነት ነው። መንግስታት ትኩረታቸው ፖለቲካና ስልጣን ላይ ስለሆነ ብዙ ሊያተኩሩበት አይፈልጉም እንጂ ይሄን ብትፈታ የሀገሪቱን ትልቁ ችግር ትፈታለህ። ምክንያቱም ስራ ያለው ሰው ህይወትን ይቀምሳል። ህይወትን የቀመሰ ሰው ለመኖር ይጓጓል። ስራ ያጣ ሰው ግን ለመሞት ደንታ አይኖረውም። ኑሮ ያስጠላዋል። እንደውም መሞት ሊመርጥ ይችላል። ለዚህ ነው ድንጋይ አውሯሪ የሚያደርጓቸው ወጣቶችን እኮ
የአባወራ ጉዞ ተውኔት የኢትዮጵያውያንን ህይወት እንደሚያንጸባርቅ የሚገልጸው የተውኔቱ አዘጋጅ አንጋፋው ከያኒ ተክሌ ደስታ የቲያትሩ ገጸ ባህሪያን ህይወት ራሱና ልጆቹ የኖሩት ታሪክ እንደሆነም ለአሜሪካ ድምፅ ተናግሯል።
ይሄ ድራማ ለእኛ ሀገር በጣም አስፈላጊ ራሴ
ከኢትዮጵያ ሰዎችም ወይንም ደግሞ ከሀገሬ አልፎ የሰው ልጅ ታሪክ ነው። ማን ነው በራሱ የማይኮራ ባዶ ሆኖ ራሱን ኮፍሶ የማያሳይ ማን አለ? ሁሉም አለኝ ነው የሚለው። ግን ችግሩ ወደ ውስጥ ሲገባ ነው። እና ይሄ ለእኛ ሀገር ቅርብ ነው የዋናው ገጸ ባህሪ እና የልጆቹም እኔ ያለፍኩበት ነው። ምክንያቱም አባትየው ምንድን ነው የሚያደርገው? የብዙዎቹ ችግር እኮ ስራ ሊያስግም ነው ወይም ትምህርት አልጨረስክም ነው። አዚፍ ዶክተር ትሆናለህ እያለ ያስተምረዋል።
እሱ ግን ግብርና ውስጥ መግባት አለበት። አባቱን ፈቃድ የሚታየው ነገር ያባቱ ፈቃድ ነው፣ የሚታየው ነገር አባቱ ነው። ስለዚህ ያባቱ ምኞት ለመሙላት ሊሆን የማይችለው እንትን ውስጥ ገብቶ ይማራል። ሲወጣም ደስተኛ አይደለም። አይ እኔ ልጄን ነርስ ሆና እንድትወጣ ብዙ ትግል አድርጌ በሷና በኔ መካከለ ከፍተኛ ግጭት ተፈጥሯል። ግን አሸንፋ ሄደች፣ የራሷን ፍላጎት ያዘች፣ ሰክሰስፉል ነች። ያ ይቆጨኛል። ከመጀመሪያው ለምን አልደግፍኳትም? አይ ያ ያሳዝነኛል። በእውነት ነው ምልህ፣ ያ ያሳዝነኛል በጣም። ሌሎቹ በራሳቸው መንገድ ሄደው ነው ሰው የሆኑት። እኔ ንገረ እኔ በኔ ምኞት አይደለም የሄዱት፣ በራሳቸው መንገድ ሄዱ። መጨረሻ ላይ ለቀኳቸው፣ ግን የሚያኮሩ ልጆች ወጡልኝ። አይ ይሄንን ማወቅ አለበት ማህበረሰቡ።
በቲያትሩ ላይ የዋና ገጸ ባህሪው ዊሊ ሎማን ሁለተኛ ልጅ የሆነውን የሃፒ ገጸ ባህሪ ተላብሶ የተወነው ሄኖክ በሪሁን ከመተወን ባለፈ በቲያትሩ ለራሴ ህይወት ትምህርት አግኝቼበታለሁ ይላል።
እንግዲህ ይህን ቲያትር አብዛኛው ሰው ከራሱ ህይወት ጋር የሚቆራኝ ነገር ነው ያለውና በትክክል እኔ ይህን ቲያትር መጀመሪያ ሳነበውና ጥናትም ላረግ ለመስራት ጥናትም ሳረግ የተረዳሁት ነገር ወደ ራሴ ህይወት ነው የገባሁት። ሰው ዋናው ገጸ ባህሪ ዊሊ ሎማን ህይወቱን ስኬታማ ለማድረግ እንዲሁም የልጆቹን ህይወት ለማቃናት የሚሄድበት መንገድ የተሳሳተ በመሆኑ ሲረዳ ራሱን ወደ ሞት ነው የተጓዘው። ወደ ሞት አድርሶት እስከ ሞት ድረስ ያ ዲፕሬሽን ያ ጭንቀት ያውላ እንትን ወደ ሞት አድርሶታልና እኔ በህይወቴ ልጆች የሁለት ልጆች አባት ነኝና ልጆቼን እንዴት ነው ማሳደግ ያለብኝ? በምን አይነት መንገድ ነው ህይወታቸውን እንዴት ነው መምረጥ ማለት መምረጥ ነው ወይስ በትክክል እነሱ የሚኖሩትን ደስታቸውን፣ ህይወታቸውን፣ ህልማቸውን ወይ የወደፊት ስኬታቸውን መርዳት ነው የሚለውን ነገር በትክክል እንድረዳና የልጆቼን የማሳደጊያ ቅርጽ ምን ማለት መምሰል እንዳለበት ራሴ ከሌላ ከእንትኑ ሰር ራሴን እንድመክር በትክክል መንገድ ሰጥቶኛል ብዬ አስባለሁ። ፈረንሳዮች ምን እንደሚጠቀሙ ሉሳፋይ ሲፈክ
የተውኔቱ መቼት የዛሬዋን ኢትዮጵያ የኑሮ ፈተና እንደሚያሳይም ነው ሄኖክ በሪሁን የሚገልጸው።
ይሄ ደሰዙ በኤሰልስማን የሁለተኛው ዓለም ጦርነት አካባቢ የተሰራ ቲያትር ነው እና ስለዚህ አሜሪካኖቹ ማህበራዊ ቀውሱን የሚያሳይ የታሪክ መዋቅር ነው አርሰር ሚለር የጻፉ። በተመሳሳይ ሁኔታ አሁን አገሪቱ የኛ ሀገር ያለችበት የማህበረሰቡ ያለበት ሁኔታ ከጦርነት መልስ ነው ከባድ የሆነ ኢኮኖሚ ቀውስ ያለበት ጊዜ ላይ ያለ ነው እና አንድ የመንግስት ሰራተኛ በጣም ትልቁ ደሞዝ ነው 10,000 ብር ትልቁ ደሞዝ ነው። አብዛኞቹ የመንግስት ሰራተኞች ከዛ በታች ነው ያለ በደሞዝ እና አሁን የቤት ክራይ ከፍለ ለመኖር ጠባብ አፈር ቤት ያለች አይነት ውስጥ ለመኖር ሚኒመም ከ5,000 እስከ 6,000 ብር ያስፈልጋል። አፈር ሜዳ ያለው ያውም ሊሾ ያልሆነ ማለት ነው። እና እንደዚህ አይነት ኑሮ ነው እየተገፋ ያለው። አብዛኛው ሰው ከከተማ ከዚህ ከመሃል ከተማ ካለው ከተማ እየወጣ ወደ ዳር ከተማ ነው ያለው። እኔ ከተማ ነው ያደኩት፣ 4 ኪሎ አካባቢ ነው ያደኩት። ግን አሁን ወጥቼ አያት አካባቢ የሚባል ሰፈር ነው የምኖረው እና አፎርድ አታደርገውም። የመሃል ከተማ ሲጀምርም ተጠርጎ ወጥቷል። እና ይሄ ህይወት በሙሉ ሰው በትክክል እኔ እንዳልኩ ህይወቴን መተውን ያህል እስኪመስለኝ ድረስ ነው የዚህ ቲያትር ጭብጥና አጠቃላይ በውስጡ የሚነገሩ መልእክቶችን ያየሁበት እና የዛ ቤተሰብ ፈተና በአብዛኛው አሁን ካለው የኢትዮጵያ ፋሚሊ የኢትዮጵያ የቤተሰብ ስትራክቸር ጋር መዋቅር ጋር በጣም ተመሳሳይ ነው፣ ተዛማጅ ነው ያለበት ሁኔታ።
ይህ ተውኔት ወደ አማርኛ ተተርጉሞ ለመድረክ እንዲበቃ በኢትዮጵያ የአሜሪካ ኤምባሲ ድጋፍ አድርጓል። ተውኔቱ ካለው ተወዳጅነትና ስነ ጽሁፋዊ ብስለት ጋር ተያይዞ በአሜሪካ የሁለተኛ ደረጃና የዩኒቨርሲቲ ስርዓተ ትምህርት ውስጥ በስነ ጽሁፍ ዘርፍ ተካቶ ለተማሪዎች እንደሚሰጥ የገለጹት በአሜሪካ ኤምባሲ የህዝብ ጉዳዮች ኃላፊ ሩት አን ለኢትዮጵያውያን በትርጉም መቅረቡ ስላለው ፋይዳም አብራርተዋል።
We read it in high schools and universities. We study it as
በሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች እናነባዋለን። ቲያትር በገጸ ባህሪያት ውስጥ እየሆነ ያለውን ነገር እንድንረዳ እንዴት እንደሚያስገነዝብ የሚያሳይ ምርጥ ምሳሌ አድርገን እናጠናዋለን። ያንን በብሔራዊ ቲያትር መድረክ ላይ መመልከት ትልቅ ክብር ነው። ይህ የቲያትር ስራ በዩናይትድ ስቴትስ በሚገኙ የሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በስፋት የሚጠናበት ምክንያት ቲያትር በገጸ ባህሪያት ውስጥ እየሆነ ስላለው ነገር የሚሰጠንን ግንዛቤ የሚያሳይ ምርጥ ምሳሌ ስለሆነ ነው። እናም አቶ ተክሌና አቶ አለማየሁ የኢትዮጵያ ተመልካቾችን በዚያ ደረጃ እንዲያዩት ይህንን በአማርኛ ከማዘጋጀት አንጻር የሰሩት አስደናቂ ነው።
ኤምባሲው ተውኔቱ ወደ አማርኛ ተተርጉሞ እንዲዘጋጅ ያደረገው ድጋፍ ከኢትዮጵያ ጋር የሚደረገው የባህል ልውውጥ አካል እንደሆነም ገልጸዋል።
All of the cultural programming that we do is done in partnership. And so this was really born out of
የምናካሄደው የባህል ልውውጥ ፕሮግራም በሙሉ በትብብር ወይም ከአጋሮች ጋር የሚካሄድ ነው። እና ይህ ሐሳብ የተወለደው አቶ አለማየሁ ይህንን ቲያትር ወደ ኢትዮጵያ መድረክ ለማምጣት ከነበረው ሐሳብ ነው። ያንን ልቅድ ስናይ ግን ተደስተናል። ይህ ምርጥ ዘመን ተሻጋሪ ስራ ነው። ምክንያቱም በየትኛውም ጊዜና ቦታ ያሉ ተመልካቾችን ይስባል። ዊሊ ሎማን ዋናው ገጸ ባህሪ ማለት ነው። ልጆቹ እሱ ያስቀመጠላቸውን እቅድና ህልም ማሳካት እንዳቃታቸው ሲመለከት በሚሰማው ስሜት የማያዝን ወላጅ በዓለም ላይ ያለ አይመስለኝም። በ1940ዎቹ የነበረ የሽያጭ ሰራተኛ በስራ ዘመኑ ማብቂያ ላይ በመድረሱና በሙያውም የተመኘው ቦታ ላይ ባለመድረሱ የሚያልፍበት ውጣ ውረድ ወይም ትግል ማንኛችንም ልንረዳው የምንችለው ነገር ነው።
የአባወራ ጉዞ ተውኔት ባለፈው እሁድ በብሔራዊ ቲያትር ሲቀርብ በርካታ የቲያትር አፍቃሪያን ታድመዋል። በቲያትሩ ላይ የዊሊ ሎማንን ገጸ ባህሪ ተላብሶ ድንቅ የትወና ብቃቱን ያሳየው ተስፋዬ ገብረሃና የተውኔቱ ዋና ተዋናይ ሲሆን፣ አዳነች ወልደ ገብርኤል፣ ገነት አሰፋ፣ ሄኖክ በሪሁን፣ ሱራፌል ተካ፣ ብሩክ ምናሴና ሚካኤል ታምሬም ከተዋንያኑ መካከል ናቸው። ተውኔቱ ከቀጣዩ ሳምንት ጀምሮ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ለሚገኙ የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመድረክ እንደሚቀርብ ለአሜሪካ ድምጽ የገለጸው የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረሕይወት ከዚያ በመቀጠል ለሌሎች የህብረተሰብ ክፍሎችም ይቀርባል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአባወራ ጉዞን ነበር ኬኔዲ ያቀረበልን። እናመሰግናለን። ክብራትና ክብራን አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምናልፈው። ሰው ሰራሽ ልህቀት የተኮረጀን ጽሑፍ ለመለየት ቻት ጂፒቲ የተሰኘው በሰው ሰራሽ ልህቀት መጻፊያ ዘዴ ከወጣ ወዲህ እውነተኛ ያልሆነን ይዘት መለየት ይበልጡን ፈታኝ እየሆነ መጥቷል። በዚህ ዙሪያ የተሰናዳውን ዘገባ ከተያያዘው ፋይል ጋር ማት ዲብል የዘገበውን ግርማ ደገፋ እንደሚከተለው ያቀርበዋል።
አዲሱ የሰው ሰራሽ ልህቀት መጻፊያው ቻት ጂፒቲ ልክ እንደ ሰው ልጅ ሲጽፍ ማየት ያስደነቀውን ያህል አሳሳቢም ሆኗል። አስፈላጊ ሆኖ ሲገኝ በሰውና በሰው ሰራሽ ልህቀት የተጻፈን ጽሑፍ መለየት ይቻል ይሆን? ለምሳሌ ተማሪዎች ጽሑፋቸውን ሲያቀርቡ
መቼም የምንጭ ሰነድ የምንለው ነገር የለም አይደል? ወይም እንድንጠራጠርና ይሄ ከዚህ የተወሰደ ይመስላል የምንልበት ማስረጃ የለንም።
አኒ ቼቺቴሊ በ140 ሀገሮች ውስጥ ያሉ የትምህርት ባለሙያዎች የሚጠቀሙበትን የትምህርት ጥራትና ወጥነት አገልግሎት ለሚሰጥ ተርኔት ኤን የተሰኘ ድርጅት በምርት ክፍል ዋና ኃላፊነት ይሰራሉ። የተርኔት ኤን ጸረ ማጭበርበር ሶፍትዌር የተማሪዎችን የጽሑፍ ወረቀት እውነተኝነት ወይም ወጥነት ኢንተርኔትን በማሰስ እስካን በማድረግ ተመሳሳይ ይኖረው እንደው ያጣራል። ነገር ግን ሰው ሰራሽ ልህቀት በሚጽፍ ጊዜ እያንዳንዷን መስመር አዲስና ልዩ አድርጎ በመሆኑ የተጭበረበረውን ለመለየት አስቸጋሪ አድርጎታል። ይሁን እንጂ ደግሞ የሰው ሰራሽ ልህቀትን ጽሑፍ የተለየ የሚያደርገው አንድ ነገር አለ።
They tend to write in a very, very average way.
በጣሙን አማካይ የሚባል አይነት አጻጻፍ ነው ያላቸው። ሰው ሁሉ ግን የየራሱ ፈሊጥ አያጣም። ሁላችንም በአንዳች መንገድ ከአማካዩ ወጣ እንላለን። ስለዚህ ጠቅላላ ሰነዱ ወይም ሙሉ አንቀጽ እንዲህ ባለ የማይታመን አይነት አማካይ ደረጃ ይዞ ከተገኘ ይህንኑ የሚለይ ማጣሪያ ለመስራት ችለናል። የተርኔት ኤን ቻት ጂፒቲን መለያው በዚህ ዓመት ውስጥ አልቆ ለአገልግሎት ይውላል። ሽቅድምድሙ ግን ይቀጥላል። ቻት ጂፒቲም ራሱ ከስህተቱ እየተማረና እየተሻሻለ ይመጣልና ሌሎች ኩባንያዎችም የየራሳቸውን የሰው ሰራሽ ልህቀት መጻፊያ ዘዴ ያወጣሉና ጉግልና ባይዱ ድሮገና ይዘው መውጣታቸውን አሳውቀዋል።
Every single one of these large language
models. እያንዳንዱ ትልልቅ የቋንቋ ሞዴል ትንሽ ለየት የሚል ስታቲስቲካዊ መልክና የአጻጻፍ ፊት ባህሪ ይኖረዋል። እነዚህ በቁጥር እየጨመሩ ሲመጡ ለኛ ፈተና ይሆናል። የቻት ጂፒቲ ባለቤት የሆነው የኦፕን ኤአይ ኩባንያ የራሱን ይዘት ጭምር በእርግጠኝነት መለየት የሚችልበትን መንገድ እየፈለገ ነው። እስከዚያው ድረስ ግን ሰው ሰራሽ ልህቀት የበላይ ሆኖ ይቀጥላል።
ገርማ ደገፋን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ እኛም ለዛሬ ሐሙስ ምሽት ያሰናዳነውን በዚሁ ማገባደዳችን ነው። ነገ አርብ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረ እንዲሁም ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። ሰላም፣ ደህና ደሩ። Thank you.